ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምከር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
በአሜሪካ ለ27 ዓመት የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ በዛሬው ዕለት አዲስ አበባ ሲገቡ የእምነት አባቶች፣ ጳጳሳት፣ ካህናትና ምዕመናን የደመቀ አቀባበል አድርገውላቸዋል። በሁለቱ ሲኖዶሶች መካከል በተደረገው ውይይትና በመጨረሻም በተደረሰበት ስምምነት መሰረት ሁለቱም በእድሜያቸው እስካሉ ድረስ በፓትርያርክነት የሚያገለግሉ ሲሆን አንደኛ የእምነት አባት መሆን ሌላኛው በአስተዳደር ስራ ላይ በመሰማራት ለመስራት የተስማሙ መሆናቸው ይታወቃል። በአንድ ወቅት ሁለት ፓትርያርክ ማስተናገድን የኢትዮጵያ ተዋሕዶ ቤተክርስቲያን ቀኖና ወይ ዶግማ ይፈቅዳል ወይ የሚሉ ጥያቄዎች በምዕመናን በኩል እየተነሱ ቢሆንም እስካሁን መልስና ማብራሪያ የተሰጠበት ባለመሆኑ አነጋጋሪ ሆኗል። ባለፉት ዓመታት አንደኛ ሲኖዶስ በሌላኛው ላይ ያስተላለፈችውን ውግዘቶች የተነሱ መሆናቸው ሲታወቅ ከልዩነቱ በፊትና በኋላ የተሾሙ ጳጳሳትና ኤጲስቆጶሳት በውጭና በሀገር ውስጥ ተመድበው እንደሚሰሩም ስምምነት ተደርሷልም ተብሏል። በትግራይ በዛላምበሳ ከተማ አካባቢ ተቀብሮ በነበር አንድ ፈንጂ 3 ህጻናት መሞታቸው ተነገረ። ፈንጂው የተቀበረው ከሻቢያ ጋር በተደረገው ጦርነት ወቅት መሆኑን የአካባቢው ባለስልጣኖች ተናግረዋል። በአካባቢው በርካታ ፈንጂዎች የተቀበሩ መሆናቸውና ከዚህም በፊት በተለያዩ ጊዜዎች እየፈነዱ ጉዳት ያደረሱ መሆናቸው ሲታወቅ 3 ህጻናት ህይወታቸውን ያጡት በጎርፍ ምክንያት የተጋለጠ ፈንጅ አግኝቷቸው በመነካካታቸው መሆኑን የዓይን እማኞች ተናግረዋል። ረቡዕ የአይሻ ከተማ ነዋሪዎች የአካባቢውን ፕሬዝዳንት አብዲ ኢልን በመቃወም ሰልፍ ያደረጉ መሆናቸው ታውቋል። በትናንትናው ዕለትም በፊቅና በአወዳይ ከተሞች ተመሳሳይ የተቃውሞ ሰልፎች መካሄዳቸው ተነግሯል። በዝቡ በደረሰበት ግፍትና ተጽኖ አብዲ ኢሌ በቅርቡ ስረኞችን መፍታቱና ላጠፋው ጥፋት ይቅርታ መጠየቁ የሚታወቅ ቢሆንም ከዛ ወዲህ አገዛዙ ሊበልጥ አጠናክሮ በነዋሪው ላይ ግፍና በደል እያደረሰ በመሆኑ ተቃውሞች እየተጠናከሩበት ይገኛሉ። በመቀሌ አውሮፕላን ማረፊያ ተይዘዋል የተባሉት ታጣቂዎች ጉዳይ አሁንም እያነጋገረ መሆኑ ታወቀ። የኤርፖርት ጥበቃ ናቸው የተባሉት በቁጥር 40 የሚደርሱና ዘመናዊና ከባድ መሳሪያዎች የታጠቁ ግለሰቦች ባለፈው ሳምንት ቅዳሜ ዕለት ከደብረ ዘይት በመጣ አንቶኖቭ አውሮፕላን ከቦሌ አውሮፕላን ማረፊያ ተነስተው ወደ መቀሌ መጓዛቸውና በአየር ብልሽት ምክንያት መቀሌ ማረፍ አቅቷቸው ወደ ደብረ ዘይት እንደተመለሱ ምንጮች ይናገራሉ። በማግስቱ እሁድ የተጓጓዙበት አንቶኖቭ አውሮፕላን ብልሽት ስላጋጠመው በሲ 130 አሜሪካን ሰራሽ ሄርኩለስ አውሮፕላን ተጭነው መቀሌ ካረፉ በኋላ ወታደሮች ወርደው አውሮፕላኑን መመለሱ ተነግሯል። ይሁን እንጂ የትግራይ አካባቢ አስተዳደር ወታደሮቹ ለምን ተልኮ እንደመጡ ባለማወቁ ሰዎችን አስሮ ምርመራ እያካሄደባቸውም ተብሏል። ወታደሮቹ የኤርፖርት ጠባቂዎች ነው በመቀሌ ከተመደቡት እንዴት በቅድሚያ መረጃው ሳይተላለፍ ቀርቶ ይታሰራሉ በማለት ጥርጣሬ ያላቸው ወገኖች የተለያዩ መላምቶችን እየሰጡ ይገኛሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በዚምባብዌ በተደረገው ምርጫ ገዢው ፓርቲ በፓርላማ መቀመጫ ያሸነፈ መሆኑን የዚምባብዌው የምርጫ ኮሚሽን ገልጿል። እስካሁን በተቆጠረው መሰረት ከ210 መቀመጫ ውስጥ ዛኑ ፒኤፍ 109 ማግኘቱ ሲገለጽ ተቃዋሚው 49 ማግኘቱና ለ58 መቀመጫዎች የተሰጡት ድምጾች እየተቆጠሩ መሆናቸው ተነግሯል። ለፕሬዝዳንት ቦታ የተሰጠውን የድምጽ ውጤት በነገው ዕለት የሚገለጽ መሆኑን ምርጫ ኮሚሽኑ ገልጿል። የአውሮፓው የምርጫ ታዛቢ ኮሚሽን ምርጫውን ሂደት አስመልክቶ በሰጠው መግለጫ ሁለቱን በእኩል ደረጃ ሊያጫውት የሚችል ሜዳ አልነበረም ካለ በኋላ የመንግስት ገንዘብ ብክነት፣ ማስፈራራትና ማስገደድ ታይቷልም ተብሏል። ምርጫው በአጠቃላይ ሰላማዊ ነበር ካለ በኋላ መጀመሪያ የተቆጠረው ድምጽ ለፕሬዝዳንቱ ቦታ ሆኖ ያለ ለምን መጨረሻ እንዲነገር ይደረጋል የሚል ጥያቄም አቅርቧል። የተቃዋሚ አባላት ያልተስተካከሉ አሰራሮች መኖራቸውን ገልጸው አንድ አምስተኛ በሚሆኑ የምርጫ ጣቢያዎች ህግ በሚያስገድደው መሰረት ውጤቶቹ አልተለጠፉም ብለዋል። የተቃውሞ ደጋፊዎች ዛሬ በዋናው ከተማ ባህራሪ ሰላማዊ ሰልፍ ያደረጉ ሲሆን የፕሬዝዳንት ምናንጋው ፎቶግራፍ የተለጠፉባቸው ቢልቦርዶችን አፈራርሰዋል። በከተማዋ ከፍተኛ ቁጥር ያላቸው ፖሊሶችና በብረት ለበስ መኪና የሚጓጓዙ ወታደሮች እንዲሰማሩ የተደረጉ መሆናቸው ታውቋል። ሴጉ በተባለው በማሊ ከተማ ግዛት ውስጥ ታጣቂዎች በወታደራዊ ኮንቮይ ላይ ባካሄዱት የደፈጣ ውጊያ አራት ወታደሮች የተገደሉ መሆናቸውን የማሊ የመከላከያ ሚኒስቴር ቃል አቀባይ ገልጿል። ለጥቃቱ እስካሁን ኃላፊነት የወሰደ ቡድን የለም። ጥቃቱ ከአልካይዳ ጋር ግንኙነት ያላቸው ሌሎች አክራሪ ቡድኖች በተደጋጋሚ ሲያካሂዷቸው ከነበሩት ጥቃቶች ጋር ተመሳሳይነት ስላለው ጥቃቱን የፈጸሙት ምናልባት እነዚህ ኃይሎች ሳይሆኑ አይቀሩም በማለት ብዙዎች ግምታቸውን ይሰጣሉ። ከአልካይዳ ጋር ግንኙነት ያላቸው አክራሪ ኃይሎች የማሊና የፈረንሳይ ወታደሮችን ኢላማ ማድረግ ጥቃት ሲፈጽሙ መቆታቸው ይታወቃል። ያሁኑ ጥቃት የተፈጸመው በአገሪቱ ብሔራዊ ምርጫ ተከናውኖ ውጤቱ በሚጠበቅበት ወቅት ነው። የሊቢያ ጠረፍ ጠባቂዎች ወደ አውሮፓ የሚጓዙ 570 የሚሆኑ ስደተኞችን ከሜዲትራኒያን ባህር ላይ ጠልፈው ወደ ሊቢያ የመለሱ መሆናቸውን ቃል አቀባዩ ረቡዕ ዕለት በሰጠው መግለጫ ገልጿል። አንደኛው ቡድን 291 ስደተኞች የሚገኙበት ሲሆን 42 ሴቶችና 10 ህጻናትን የሚያካትት ነው። ሁለተኛው ቡድን 101 ስደተኞች የሚገኙበት ሲሆን በሜዲትራኒያን ባህር ላይ በላስቲክ ጀልባ ሲጓዙ በጠረፍ ጠባቂዎች ተጠልፈው ወደ ትሪፖሊ የተወሰዱ ናቸው። ሶስተኛው ቡድን 181 ሰዎችን የያዘ ሲሆን 24 ሴቶችና 9 ልጆች ይገኙባቸዋል። የሊቢያ ጠረፍ ጠባቂዎች በስደተኞች ላይ የተጠለፉ ተግባር ያካሄዱት የተባበሩት መንግስታት ድርጅት የስደተኛው ተቋም ኮሚሽነር አንድ የጣሊያን የንግድ መርከብ ስደተኞችን ከባህር ላይ አፍኖ ወደ ሊቢያ በመውሰዱ ክስ የሚመሰረቱ መሆናቸውን ባስታወቁ ማግስት ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ። አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ
Addis Ababa, ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ተቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታየ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬም መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሐዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልመ ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስፋ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ትንሳኤ እንጂ ነው ሐዘንሽን ባሸት ሊረውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ህይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንድንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ማን ይወላድ መሃን አሁን ብትወኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና የን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትንሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በመከር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቁሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበለ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ بسقي وين قبر مدهن يتترقم عصرازة ايمتو سمانية زتين عمى تمهرات كفل خلد مراف خلت یه نگو سنگست تو مودک یه من نبیوت برگتم اسرازت ایما توسل سا امستامت مهرت ایتیو پیوست انت نگر ایه تبلال لانه بر نگو سنگست توم اندوت رو آدرگو انده ملکتوت ماستن ککیا بهوناچو نبر گین یک زرافه چو گتر آم ملکه کت اسرنیا کمونه چو بلای یه ججوم نبرو یام هنو دفصوم سلطان یه نبرا چو فتوت منم بیال کنسه بمهنو بوقتو سراتی هلو از توارسو منگستیم میکنوون بطن منگر لماسیاز انکفات هنه با چو نکسه نگستو سرو منگستات چو اندیکترلات چو زگجت علا در رگوم بلیجات چو به الگاوراشو بزو متمامن عل نبرات چوم نیهو برمی گفو نگوس نگروچن باستحاک رو کمم ملکتات چوم گار من نیاونم موگج اندوت رو کلو بلیجات چو سلطاننا خایل لمکواقوام براسات چو لای بتم کتیتم الله متمامن نبرات چو یهم یه تصاصات گمت زفانه چونم هیوتات چونم اندیاتو ادرگات چو ایتیپیا عبیوت اجگی زگی یبات فزسوم سلطان بتکده جنگاسی یمت تگزا بالم لای مناتی دها کمی باروت اگروچ اندوا نبرچ یه پولتیکا سلطانو بتکلوی تیازو بهایر سلاسی سیهون پارلاماو لیس مولای کومه یه دیموکراسی آویان تقوامات اف آوی مثل نبر یه هگ موسنیا مکربیت آوالات یمی شوموت به نگو سنگستو سی هوم کلوم که مسافن تونه که مکوانن تونه برو پارلاماو به تاریکوست یه آوالاتون دموز لماس چمر که در رگو بستگر اندم نگر کراسو آمن چطو هگ گادرگو یاسال لپو نگر ال نبرم یه هگ منچ راسات چو نگوسو نبرو دیموکراسیاویان مبتوچ یه تگر دبوسی هونو یه تفک کدلت یه پولتیکا پارتی ال نبرم دیونتن مگلس کونجل تقامی مهون که کهدت سی کتر یه ایمانوت چکونام انده پولیسی بوگی تیازه نبر مگنانیا بزوهان بمنگست سر کمونا چومگار سانسورو دگمو یه میالاوز ال نبرم به سرعت مهبر توارج کراسگی نگوسه نگستو نگوساویان بیتسب مسافن تو نمکوانن تو تلالک یه بیرو که برتیو چننا که فتنیا یه بیتا کهنت آلکو چسیونو که گرگی لگمو سفتیو هزب نبر که نزیم افزانیو مریتی لیلو تیسانیاننا ده ارسواد جرسی هون به تدنگگه هگ کمرتو سیسون لمرت کبرتیو اندیست ایتایکال اکونومیو مسارت یاد رگو بوان نملکو حالا کرنا کجود افکانه یمرت درجالای یال ارشان نبر یه نفس وکف اما که یامت گوی سلسا ی امریکا دولار متوهای ایتیوپیا بر لای رگتو یکوام بد یه سانات موت متن که سلسا بمتو بلای یان جببه یه نبر بد که از بوزه تناسوست به متو مهایی میهونه بد یان دسو اما که ایدمی که سلاساسوست امت بلای بیزلیال چلب بد یکه ترو اکبابی دکتروچ ایتو یم مایو کب بد نداد از سر که متو اجون یه سر راتن یا حیل که تکموچ یادر گب بد یه نبرو کنیتا یکه جو چو که تیادتا یم چوتن نا یه تر لا دستانو رو پانسارو گد تون دیوتا آدرگو تال ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገስታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። አንጻራዊ መልክ ሲታይ ንጉሱ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የስልጣን ማዕከላት ባንድ ማዕከላዊ መንግስት ስልጣን ስር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉስ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸረ አብነቱ ልውል ባልነበረው የልብ ወዳጅ በሆነ ንጉስ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ስልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኩሪቲ አውታር ለመገንባት እድሉን ሰጣቸው። በሌላ ደረጃ ደግሞ ይህ ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዲሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የህብረተሰቡ እድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ እስከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ሊከለስ ያለና የጥገና ለውጥ ቅኝት የያዘ የህውከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግሥቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው፣ ይህም በአንጻሩ ፍጹም ሥልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግሥቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግሥት መናጋትን አመጣ። የመፈንቅለ መንግሥቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ሥርዓቱንና ስልጣኑ የማይጠየቀውን ንጉሳዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግሥት ያደረጉት ስልጣኑ በሕገ መንግሥት ተመጥኖ በተሰጠው ንጉሠ ነገሥት በዚያው በኃይለ ሥላሴ ልጅ በአልጋ ወራሹ ስር አገዛዙ ለዘብ ያለ ሥርዓት ለማቋቋም ነበር ሐሳባቸው። መፈንቅለ መንግሥት የተሞከረው ንጉሠ ነገሥቱ ለአገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን፣ የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግሥቱን የሞከሩትን በማቸነፍ በሦስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግሥቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም ከቴክኒካዊ ጉድለቶች፣ በደንብ ካለማቀድ፣ መፈንቅለ መንግሥት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ከማመንታታቸውም በመነጨ ሁኔታ ከሽፎም ሊሆን ይችላል። ወደ መፈንቅለ መንግሥቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅል አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግሥት አድራጊዎቹን በስቅላት ቀጡ። ራሳቸውን በራሳቸው የገደሉት እንኳ ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ሥልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ ያዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ጽልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። እሱም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለሕዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብእና በሕዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ሕዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለሕዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከሕዝቡ መንፈስ ውስጥ እንዲዘራ ቢያንስ ጥርጣሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈለጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። ፈንቅለ መንግስቱን ደግፈው ነበርና የንጉሠ ነገሥቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞዎች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ስርዓቱን ለመቃወም ውስጥ ውስጡን መደራጀት ጀመሩ። በ1957 ዓ.ም ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየዓመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ሕዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓ.ም ሲገባማ ተማሪዎች አጠቃላይ ስርዓቱ በስር ነቀል ለውጥ እንዲገረሰስና በምትኩም ሕዝባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍት ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ፣ ተገደሉም። ግን እንቅስቃሴው አልረገበም። ከሕዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን እንደ ምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበል እምነት እንደ መርግ ብቻ ነው ግብታዊ በሆነና በደንብ ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም የአርሶ አደር አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ችለዋል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳ የአርሶ አደሩ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ስርዓተ መንግስት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስላላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ካጠቃላይ የሥርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን ያርሱ አደር አመሶች ሁሉ እነዚህም የችንፈት መሠረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓ.ም ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሳማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓ.ም በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሳማ በ1955 ዓ.ም እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ ዓመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት የኢሳማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከICFTU እና ከAFL-CIO ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የበታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን፣ ዓለም አብዲ፣ ሳጽዮን ተኬ እንደ ቀደም ተከተላቸው የኢሳማ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል፣ ለበቂ የመነሻ ደሞዝ፣ ለማኅበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሠራተኛ ሕግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች በውጭ አገር ሰዎች ባለቤትነት ስር የነበሩ ሲሆኑ በአንዳንዶቹ ውስጥ በደች ኤችቢኤ ባለቤትነት ስር እንደነበረው እንደ ወንጂ ስኳር ባሉት ውስጥ ነጮቹ ሥራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ለጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሰራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ። ሲልሲልም በ1955 ዓ.ም ተመረጠ። በማህበር በተደራጁ ሰራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያ ወር 1964 ዓ.ም ምረት የኢትዮጵያ ሕዝባዊ አብዮታዊ ፓርቲን ኢሃፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግስት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ሕዝባዊ ንቅናቄዎችና ማህበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜው ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢሃፓ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጭ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የውሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። አውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሱ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የሌፍ እስላማዊና ወንዜ ሰበካይ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። ለጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች፣ ሰራተኞች የተደራጀ ጡንቻቸውን እያሳዩ መምጣት፣ ምሁራን በምስጢር መምከር፣ በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት፣ ለመፈንቅለ መንግስት የሚደረግ መመሳጠር፣ አገሪቱም ወደ ድህነት አዘቅት እያደር ማቆልቆል፣ ይህ ሁሉ ጥንቅጥ ሁኔታ ሲታይ በርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፋዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ሥልጣን አንቀው ይዘው የነበር ሲሆን ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ፣ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። በአንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚጠባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ህዝባዊ አብዮት ግን የተለየ ነው። የብዙ አመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭላል፣ እዚያ ድርግም ይላል። ሌላ ቦታ ደግሞ እንደገና ብልጭላል። የተዳፈነው እሳት፣ የመራራ ትግል፣ የቀቢጸ ተስፋ፣ የችንፈት፣ የከፊል ድል፣ የነዚህ ሁሉ የአመታት ክምችት የተለኮሰ ጊዜ አገር አጥለቅለቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የተፍጻሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ስርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓ.ም ተመረተ በነገሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጽ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች ዓላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀሰቀስ የቻለው ስሜት ይምንት እንደነበረ የሚያሳየውን ሐቅ ሳይጠቅሱት ያልፋሉ። መፍቀሬ ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥለቅልቅ ታላቅ የአብዮት እሳት ለአመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳሞ ውስጥ በሚገኘው በነገሌ የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙም ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቦታዎችንና ሕንፃዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስካመጹበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየዕለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ህዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሪነት ቃና እንደያዘ ሆኖ ላላ ለቅቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። በዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገርሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዮች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3 የቆሰሉት 22 ተብሎ ቀረበ። በማስተዋቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን፣ ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ሥራ ፈቶችን፣ ዱርዬዎችንና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነ ጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በከታዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስት፣ ሴቶች፣ እስላሞች፣ ሥራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጅ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ሥልጣን ለመሸርሸር ሰፊ መርሃ ዕቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው፣ የላብ አደሩ፣ የመንግሥት ሠራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀ ተብሎ በኢሰአማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርጋ መጻ ኢላማው ያደረጋቸው የህዝቡን ጥያቄና ህገ መንግስት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ለፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህ ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት መከፋፈል በአደባባይ ረግጦ የወጣው። ወለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስተው ሲሉ፣ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። ባጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህ ጊዜ ከላባደር ማህበራትና ከወጣቱ ጋር የተጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ምረት ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ፣ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት። ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።